ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሰኔ 13 2012 ዓ.ም ተመረጥ ዝግጅታችን ጀመረ። በኮሮና ቫይረስ ወረርሽኝ ጊዜም ቢሆን የስደተኞች ቀን በመላው ዓለም ተከብሯል።
ከኮቪድ-19 ጋር በተያያዘ ስለዚህ እስከ ዛሬ ይደረግ እንደነበረው በአደባባይ አይከበርም። በዚህ ዓመት የስደተኞች በዓል
የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሙኒኬሽን ዳይሬክተር አቶ በአካል ንጉሴ ናቸው። ስደተኞችና አከባበሩን በተመለከተ ሌሎች ጥንቅሮችን የያዘ ዘገባ ለምሽቱ ይዘናል።
አገሮቹ ተስማሙበትም አልተስማሙበትም ሙሌቱ አሁን ሐምሌ ላይ ይቀጥላል። ግን ድንበር ተሻጋሪ ወንዝ ላይ የምንሰራው ፕሮጀክት ስለሆነ እንዲሁም ከጥሩ ጎረቤትነት አንጻር የታችኛው ተፋሰስ አገሮች ላይ የሚመጣውን ጉዳትም ካለ ኢምፓክትም ካለ ለመቀነስ ያ ከኢትዮጵያ በኩል ያንን ለማድረግ ከዛ በመነጨ በጎ ፈቃድ የሚካሄድ ድርድር ነው እንጂ ይሄ የህግ አግባብነት አስገድዶን የምናደርገው ድርድር አይደለም።
ስብስቡ ውስጥ ያሉት በሙያ አንጻር በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ፣ ዴታ ሳይንስ፣ ዊንድ ፓወር፣ በሶላር ደሎይት አይነት ደግሞ በዚህ በኢንጂነሪንጉ እና በዲፕሎማሲ የግላቸው ሙያ በጣም የላቁ እና በተለያየ ሙያ ያሉ ናቸው።
መቅደላዊት መሳይ፣ ሳምሶን ደምሴ እና ሶስና ተፈሪ የተባሉ ሶስት በልዩ ልዩ የሙያ መስክ የተሰማሩ ኢትዮጵያውያንና ትውልድ ኢትዮጵያ ነው የሰማችሁት። በተለይ በህዳሴ ግድብ ዙሪያ ስለሚያደርጉት እንቅስቃሴ የተደረገውን ውይይት በመጀመሪያው አጋማሽ እናስደምጣችኋለን። ነገ በመላው ዓለም የሚከበረውን የአባቶች ቀን በሁለተኛው አጋማሽ በሙዚቃ ቃና እናስታውስበታለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅታችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታዬ ታሰማናለች።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ውስጥ በኮሮና ቫይረስ የተጠቁ 399 ተጨማሪ ሰዎች በዛሬው ዕለት መገኘታቸውን የጤና ሚኒስቴር አስታውቋል። አጠቃላዩ ቁጥር 4469 መድረሱንም አክሏል። ባለፈው የ24 ሰዓት ጊዜ ውስጥ 4848 ምርመራዎች ተካሂደው የተገኙት የቫይረሱ ተጋላጮች 398 ኢትዮጵያውያንና አንድ የውጭ ዜጋ እንደሆኑ ተገልጿል። 194ቱ ወንዶች፣ 204ቱ ሴቶች መሆናቸውን መረጃው አመልክቷል። 135ቱ ከሲቪል ሰርቪስ ዩኒቨርሲቲ ለይቶ ማቆያ፣ 132ቱ ከደወሌና ጋሊሌ ለይቶ ማቆያ፣ 86 ከአዲስ አበባ፣ 14 ከድሬዳዋ፣ 9 ከኦሮሚያ፣ 1 ከሶማሌ፣ 2 ከትግራይ፣ አንድ ከደቡብ ክልልና አንድ ሰው ከጋምቤላ መሆናቸውን የጤና ሚኒስቴሩ መረጃ ዘርዝሯል። በአዲስ አበባና በተለያዩ የሀገሪቱ ክልሎች በድምሩ 95 ሰዎች እንዳገገሙም አክሎ ገልጿል። በተያያዘ ዜና የጤና ሚኒስቴሩ የመድኃኒት አጠቃቀምን የተመለከተ ማሳሰቢያ አውጥቷል። ዴክሳሜታዞን የተባለው መድኃኒት በጽኑ ለታመሙ ህሙማን መተንፈሻ ማገዣነት ባለው ጠቃሚነት የተነሳ በድንገተኛ ሕክምና ክፍል ጥቅም ላይ እንዲውል በቅርቡ መወሰኑን አስታውሷል። ነገር ግን መድኃኒቱ ኮቪድ-19ን ለመከላከል የማይጠቅም ከመሆኑም ሌላ የጎንዮሽ ጉዳት የሚያስከትል በመሆኑ ያለ ሐኪም ትዕዛዝ መወሰድ እንደሌለበት አሳስቧል። የመድኃኒት መደብሮችም ያለ ሐኪም ትዕዛዝ መድኃኒቶቹን ከመሸጥ እንዲቆጠቡ ጨምሮ አሳስቧል። በሌላ በኩል የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ዓለም አቀፉ የኮቪድ-19 ወረርሽኝ በፍጥነት እየተዛመተ መሆኑን አስታውቀዋል። ከትናንት በስቲያ ሐሙስ ብቻ በዓለም ዙሪያ ከ150 ሺህ በላይ አዲስ የቫይረሱ ተጠቂዎች መመዝገባቸውን ዶክተር ቴድሮስ ገልጸዋል። የአሃስ ወረርሽኙ በታሳስ ወር ከተቀሰቀሰ ወዲህ በአንድ ቀን ውስጥ ከተመዘገቡት ሁሉ ትልቁ መሆኑን ዶክተር ቴድሮስ አስታውቀዋል። የሚበዙት አዲስ ተያዦች ደቡብ እስያና መካከለኛው ምስራቅ ሀገሮች መሆናቸውን ነው አያይዘው የገለጹት። እንቅስቃሴዎቻችንን ለመቀጠል የሚያስችለን ተጨማሪ ገንዘብ ካላገኘን በመጪው ሐምሌ ወር ሰብአዊ እርዳታ ባየር የማጓጓዝ አገልግሎታችን ሊቋረጥብን ይችላል ሲል የዓለም የምግብ ፕሮግራም አስጠነቀቀ። WFP አገልግሎቱን ለመቀጠል 965 ሚሊዮን ዶላር ጠይቆ እስካሁን ያገኘው 14 ከመቶውን ብቻ መሆኑን አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የፍትህ ሚኒስቴር ፕሬዚደንት ዶናልድ ትራምፕን ረዳቶች ላይ የተመሰረቱ ክሶችንና የግል ነገረ ፈጃቸው ሩዲ ጁሊያኒ ላይ የተከፈተው ምርመራ በበላይነት የመሩት የኒውዮርኩ ማንሃተን ወረዳ አቃቤ ሕግን ለማሰናበት ተንቀሳቀሰ። ጄፍሪ በርማን ግን ስራዬን አለቅም፣ ምርመራዎቹም ይቀጥላሉ ብለዋል። ስራዬን አለቀኩም፣ የመልቀቅም ሐሳብ የለኝም ሲሉ በርማን መግለጫውን ያወጡት ጠቅላይ አቃቤ ሕጉ ቢል ባር ከስራቸው ይሰናበታሉ ብለው ትናንት ከተናገሩ ከጥቂት ሰዓታት በኋላ ነው። በዩናይትድ ስቴትስ በትናንትናው ዕለት ጁን ቲንት ተብሎ የሚታወቀው ከ155 ዓመታት በፊት ባርነት ያከተመበት መታሰቢያ በዓል በሺዎች የተቆጠሩ አሜሪካውያን አክብረውት ውለዋል። ጁንቲንት ለወትሮ በየዓመቱ የሚከበረው ደጅ ላይ ተሰባስቦ ጠባብሶ አብሮ በመብላትና በተለያዩ የማህበረሰብ ዝግጅቶች ሲሆን፣ ዘንድሮ ግን ያ በአብዛኛው በኮቪድ-19 ምክንያት ተሰርዟል። ይሁን እንጂ ዕለቱን በማሰብ አክቲቪስቶች ያደራጇቸው የተቃውሞ ሰልፎችና ንግግሮች ተካሂደው ውለዋል። በመጨረሻም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ኦክላሆማ ቶልሳ ከተማ ላይ ለሚያካሂዱት ህዝባዊ ስብሰባ ለመታደም በብዙ 10 ሺዎች የተቆጠሩ ደጋፊዎቻቸው እየተሰባሰቡ ናቸው። ፕሬዝደንቱ ብዛት ያለው ደጋፊ የሚገኝበት ንግግር ሲያደርጉ በኮሮና ቫይረስ ወረርሽኝ ምክንያት እንቅስቃሴዎች ከተዘጉና በአገር አቀፍ ደረጃ የፖሊስ የጭካኔ አድራጎትን ከሚቃወሙ ሰልፎች ወዲህ ይህ የዛሬው የመጀመሪያቸው ይሆናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሰኔ 13 2012 ዓ.ም ምሽት ፕሮግራም ነው። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምጽ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ወደ ቀዳሚ መሰናዷችን እንለፍ። ዛሬ ቅዳሜ ሰኔ 20 2020 በመላው ዓለም የሚከበረውን የስደተኞች ቀን አስመልክቶ የተለያዩ መግለጫዎችና ዘገባዎች እየወጡ ነው። አለመረጋጋት፣ ጦርነትና የኢኮኖሚ ድቀት ዋነኛዎቹ የስደት መንስኤዎች ናቸው። ዘንድሮ ደግሞ ዓለምን የወረረውና የኮሮና ቫይረስ ተጨምሮበት ስደተኞቹ በያሉበት እንኳን እንዳይረዳዱ ተደራራቢ ችግር እየሆነባቸው ነው። ኮሮና ቫይረስን ለመከላከልና ስደተኞችን ከመንከባከብ ጎን ለጎን በሙያ ምግባራቸው የላቁትን ስደተኞች በልዩ ሁኔታ ከማክበር ጋር ዓለም አቀፉ የስደተኞች ቀን ታስቦ እንደሚውል እየተገለጸ ነው። የቪኦኤ ዘጋቢ አራሽ አርባሳዲ ያጠናቀረውን ዘገባ ወደ አማርኛ መልሶና የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኤጀንሲን አነጋግሮ ተከታዩን ዘገባ ያጠናቀረው ደረጀ ደስታ ነው። ወደ ዘገባው።
የሶሪያው ስደተኛ መሐመድ አልካላፍ ጦርነት የበጣጣቃት አገሩን ትቶ አዲስ ህይወት ለመመስረት ያቀናው ወደ ጀርመን ነው። ከቦምብ ፍንዳታና ደም ከሚያፋስስ አካባቢ ርቆ የባቡር ነጂነት ህልሙን በመፈጸም ላይ ይገኛል።
እኔ ማለት ሁልጊዜ ስራውን በሚገባ እየሰራ ማደግ የሚፈልግ ሰው ማለት ነኝ።
አልካላፍ የዓለም መንግስታት ድርጅት በዓለም የስደተኞች ቀን ከሚያከብራቸውና ከያሉበት ከተፈናቀሉ ሚሊዮን ስደተኞች መካከል አንዱ ነው። የዓለም አቀፍ ስደተኞች ድርጅት የግንኙነት ቢሮ ኃላፊው ጆን ገህዲን ዊሊያምስ እንዲህ ይላሉ።
በመሰረቱ ይህን አጋጣሚ የምንጠቀመው የስደተኞችን ሁኔታ ለማጉላትና ዓለም አቀፍ ጥበቃ እንዲደረግላቸው ለማሳሰብ ብቻ አይደለም። ስደተኞችም ሁልጊዜ ለዓለም የሚያበረክቱትን ልዩ አስተዋጽኦና ህብረት ለማጉላትም ጭምር ነው።
የድርጅቱ የዓለም አቀፍ ግንኙነት ቢሮ ኃላፊዋ ጆን ገህዲን እንደሚሉት ስደት በሚያንገላታቸው ስደተኞች ላይ ኮሮና ቫይረስ ደግሞ ተጨማሪ ችግር ደቅኖባቸዋል።
በኮሮና ቫይረስ የተነሳ ዓለም አቀፍ የስደተኞች ተቋማት አገልግሎታቸውን የቀነሱባቸው አንዳንድ አካባቢዎች አሉ።
ከነዚህ መካከል በኮሮና ቫይረስ ምክንያት ቆሞ የነበረ የተኩስ አቁም ስምምነት አልቆ በዚህ ሳምንት ጦርነቱ እንደገና ያገረሸባቸው እንደ የመን ያሉት አገሮች ይገኙባቸዋል። ጦርነት በበታተናት አገር 80 ከመቶ የሚሆኑ የመናውያን ሰብአዊ እርዳታ ተመጽውተው እንዲኖሩ የተገደዱ ሲሆን ሁኔታው እሱንም መስጠት ወደማይቻልበት ደረጃ እየተገፋ ነው። የተባበሩት መንግስታት ቃል አቀባይ ክሪስ ቦይአን ይህን ሲገልጹ
በጥቅሉ ሲታይ በአጠቃላይ የሰብአዊ ቀውሱን በተለይ ደግሞ በዓለም ስደተኞች ጉዳይ ምላሽ በመስጠቱ መንግስታትንም ሆነ እርዳታ የሚያስፈልጋቸውን ሁሉ በመርዳቱ ረገድ አቅማችን አሁንም እንዳጠረ ነው።
አካባቢያቸው ጦርነትና ፍጅት እየሆነባቸው ወደ 71 ሚሊዮን የሚደርሱ ስደተኞች አገርና ቀያቸውን ጥለው እየተሰደዱ ነው። ክሪስ ቦይአን እንደሚሉት የነሱን ችግር ለመቅረፍ መላውን ዓለም ማንቀሳቀስ ይጠይቃል።
ዓለም አቀፉ የስደተኞች ድርጅት ከዩናይትድ ስቴትስ መንግስትና በመላው ዓለም ካሉ መንግስታት ጋር የሚሰራውም ለዚሁ ሲሆን አሁን በእጅ ላሉት ችግሮችና ለዘለቄታውም የሚሆን ቋሚ መፍትሄ ለመፈለግም ነው።
በዓለም አቀፍ ደረጃ ያለው የስደተኞች ሁኔታ ዘለቄታዊ እልባት ባያገኝም የአንዳንድ ስደተኞችን ዘላቂ ህይወት የሚያረጋጋ መፍትሄ መገኘቱን መጥቀስ ይቻላል። የሶሪያው ስደተኛ አልካላፍ እንዲህ ብሏል።
ስለወደፊቱ ህይወቴ ማሰብ አልቻልኩም ነበረ። አሁን ግን ይህንን የሙያ ስልጠና ካስተማማኝ የስራ ዋስትና ጋር አግኝቻለሁ። ስለሆነም እንደገና ስለወደፊቱ ህይወቴ ማሰብ እችላለሁ። በድጋሚ ተስፋ አለኝ።
እንደ አልካላፍ በመላው ዓለም ተበትነው ለከርታታው ህይወታቸው ዘላቂ ዋስትና ለመስጠት የሚባዝኑ ስደተኞች በሚሊዮኖች ይቆጠራሉ። በአንዳንዶቹ አገሮች የገዛ ዜጎቻቸው ለስደት ሲወጡ፣ የሌሎች አገር ዜጎች ደግሞ ለስደት ይገባሉ። መሸኘትና መቀበል የተለመደ ነው። አፍሪካም እንዲሁ ነው። በአፍሪካ ከፍተኛውን የውጭ አገር ስደተኞች በመቀበል ቀዳሚውን ስፍራ ከያዙት አገሮች መካከል ኢትዮጵያ አንደኛው ናት። ኢትዮጵያ ውስጥ ድንበር ተሻግረው በአራቱም አቅጣጫ እየገቡ የሰፈሩ ቁጥራቸው ወደ 1 ሚሊዮን የሚጠጋ የውጭ አገር ስደተኞች አሉ። በዚህ የተነሳ ኢትዮጵያም የስደተኞች መጠለያ አገር ሆናለች። ዓለም አቀፉ የስደተኞች ቀን ታስቦ ከሚውልባቸው አገሮች አንዷ መሆኗም ለዚህ ነው። የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሚኒኬሽንና ሞደርናይዜሽን ዳይሬክተሬት ዲሬክተር አቶ በአካል ንጉሴ እለቱ በኢትዮጵያ እንዴት ታስቦ እንደሚውል ነግረውናል። ዛሬ በመላው ዓለም ተከብረው የሚውለው የዓለም አቀፍ የስደተኞች ቀን በኢትዮጵያ በምን መልክ ነው የሚታሰበው?
ጥሩ። እንግዲህ ያው አሁን ያለንበትን ዓለም አቀፋዊም ሀገራዊም ሁኔታ ታውቀዋለህ ከዚህ ከኮቪድ-19 ጋር በተያያዘ። ስለዚህ እስከ ዛሬ ይደረግ እንደነበረው በአደባባይ አይከበርም በዚህ ዓመት የስደተኞች በዓል። ስለዚህ ቀድሞም በተደረጉ አሁንም እየተደረጉ ባሉ ዝግጅቶች በተለያዩ ሚዲያዎች እና በማህበራዊ ሚዲያ ስደተኝነትና ከስደተኝነት ጋር በተያያዙ ጉዳዮች እንዲሁም አሁን ካለው ወረርሽኝ ጋር በተያያዘ ስደተኛውንም በሀገሪቱ አጠቃላይ ያለውን ሁኔታም በማስገንዘብ የሚታለፍ ነው የሚሆነው የዚህ ዓመት በዓል እንጂ እንደስከዛሬው ደባቂ የሚቆጠር ነገር አይኖርም።
ድንበር ሳይለይ ዓለምን የወረረው ኮሮና ቫይረስ ኢትዮጵያን ድንበር ተሻግረው ከገቡት ስደተኞች ጋር እንዳይገባ የሚደረግ መከላከል ይኖር ይሆን? አቶ በአካል እንዲህ ይላሉ።
በኋላነት ትኩረት አድርገን ስንሰራ የቆየነው ቫይረሱ ወደ መጠለያ ጣቢያዎች እንዳይገባ የመከላከል ስራ ላይ ነው አተኩረን ስንሰራ የቆየነው። ይህም ማለት አዳዲስ ስደተኞች ሲገቡ 14 ቀን የለይቶ ማቆያ ውስጥ እንዲቆዩ የማድረግ እና የተለያዩ ቴስቶችን የማድረግ ከዚህ ውጭም በወጥ በሆነ መንገድ ከሌላ አካባቢ ከአንድ ካምፕ ወደ አንድ ካምፕ እንቅስቃሴ እንዳይደረግ፣ በቀጥታ ስደተኞች እንዳይገቡ፣ ወጥተው ተመልሰው እንዳይገቡ እንደዛ የሚያደርጉ ከሆነም ለይቶ ማቆያ እንዲቆዩ፣ ከዛ ውጭ ስደተኞች ከተለያዩ አካባቢ የመጡ እንደመሆናቸው በተለያዩ ቋንቋዎች ስለ በሽታ ያላቸው ግንዛቤ እንዲሰፋ ሰነዶች ተተርጉመው እንዲቀርቡላቸው እንዲህ አይነት የአዌርነስ ስራዎች መስራት ላይ ፎከስ አድርገናል። ከዛ ውጭም በየመጠለያ ጣቢያ ያሉ የስደተኛ የሕክምና ጣቢያዎችን፣ የጤና ጣቢያዎችን እና የሕክምና ማዕከላትን ግብዓቶችን በሚቻልበት ደረጃ ለማሟላት ሲሞከር ቆይቷል። ይሄ ማለት ግን በአጠቃላይ በዓለም አቀፍ ደረጃ ለስደተኞች የሚደረገው ድጋፍ ከመቀነሱ ጋር ተያይዞ የሚቀርቡ ግብዓቶችና የሚደረጉ ድጋፎች በጣም አጥጋቢ ናቸው ማለት አይቻልም። ነገር ግን እንደ ሀገሪቱ አፎርድ ልታደርገው በምትችለው ደረጃ እና ከለጋሽቶች የሚቀርቡ ግብዓቶችን በማከፋፈል በኩል የተቻለው ስራ ተሰርቷል። ነገር ግን ዓለም አቀፋዊ ድጋፉ አሁንም በጣም ደካማ ነው። ይሄ በዩኤንኤችሲአር በኩልም ሰሞኑን በሚዲያ ተገልጿል።
የዓለም አቀፉን የስደተኞች ቀን ምክንያት በማድረግ የተሰናዳው ዘገባ ይህ ነበር። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። መልካም ምሽት።
ባልደረባችን ደረጀ ደስታን ለዘገባው እናመሰግናለን። አድማጮች፣ እናንተም እያዳመጣችሁን ስለሆነ እናመሰግናችኋለን። አስተያየት ወይም ጥያቄ ካሏችሁ ደግሞ የኢሜል አድራሻችን ላይ ያኩልን። ወደ ተከታዩ ዘገባ እናሻግራችሁ። የሀገራችን ጉዳይ ግድ ይለናል፣ የበኩላችንን ማዋጣት እንሻለን፣ ለወገናችን የመድረስ ግዴታ አለብን፣ ለሕዝባችን ጥቅም እንቆማለን በሚሉና በልዩ ልዩ የኢትዮጵያ ጉዳዮች ዙሪያ የተሰበሰቡ በአገር ውስጥና በተለያዩ የውጭ ሀገራት የሚኖሩ በተለያየ የሙያ መስክ የተሰማሩ ኢትዮጵያውያንና ትውልደ ኢትዮጵያ የዛሬ እንግዶቻችን ናቸው። በተለይ በህዳሴ ግድብ ዙሪያ ስለሚያደርጉት እንቅስቃሴ ከሶስቱ ጋር ተወያይተናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። ለምሽቱ የተሰናዳውን የመጀመሪያ ክፍል ውይይታቸውን እንግዶቹ በመጠኑ ስለ ራሳቸው እንዲነግሩት ላቀረበላቸው ጥያቄ በሰጡት ምላሽ ይጀምራል።
ስሜ ሶስና ተፈሪ ይባላል። የዋሽንግተን ዲሲ አካባቢ ነዋሪ ነኝ። ከ25 ዓመት በላይ በቴክኖሎጂ ኢንጂነሪንግ ዙሪያ ነው የሰራሁት። ዛሬ 2 ዓመት ያንን ቋሚ ስራ ሪታየር በማድረግ ወደ ሌላ ዘርፍ ለመግባት ታስቤ በዲጂታል ማርኬቲንግ እና በቢግ ዴታ በዴታ አናሊቲክስ ዙሪያ ወደ ትምህርቴ ተመልሼ ገብቼ እሱን እያጠናሁ ነው። ጓደኞቼ ጠይቀውኝ የዲጂታል ማርኬቲንግ አስፔክቱን ለመርዳት ነው የተሳተፍኩት። አላማዬ ሪሊ ከኛ ስር ለሚያድጉ ልጆች፣ ወጣቶች የምናስረክበው የምናረካክበው ፕሮጀክቶች አሉ ብዬ ስለማምን በኢትዮጵያ ዙሪያ ያንን ለማደራጀት እና ሁነኛ የሆኑ ፋክት ቤስድ የሆነ ድርጅት አቋቁመን ስለ ኢትዮጵያም ስለ አፍሪካም ያሉ ፋክት ብራንዲንግ ሃይላይቲንግ ላይ ብንሰራ ነው ራማችን። እንግዲህ ሰው ያስባል፣ እግዚአብሔር ይፈጸማል፣ እናያለን ወዴት እንደሚሄድ።
ሳምሶን ደምሴ የተፈራ እባላለሁ። እዚህ ዋሽንግተን ዲሲ ነዋሪ ነኝ። ከዊ አስፓየር መስራቾች አንደኛው ነኝ። ስራዬ በኢንፎርሜሽን ቴክኖሎጂ ፊልድ ወደ 25 ዓመት በላይ ሰርቻለሁ። አሁን 18 ዓመት ሰራሁት። ለአንድ የአሜሪካን መንግስት መስሪያ ቤት በኢንፎርሜሽን ቴክኖሎጂ ዳይሬክተርነት ነው በማገልገል ላይ የሚገኘው።
መጀላዊት መሳይ ይባላለሁ። አሁን ኢትዮጵያ ነው የምኖረው። ትግራይ ሪሰርች የምሰራው የናይል ውሃ አጠቃቀም፣ ሌትሊ ደግሞ የአባይ ግድብ አካባቢ ነው። ፒኤችዲ ካንዲዴት ነኝ። ፒኤችዲ ትምህርቴን በቅርብ ለመጀመር እየጠበኩኝ ነው። ከዛ በተረፈ ግን ጽሁፎችን፣ ፓነል ዲስካሽኖችን እና እንዲሁ በአጠቃላይ ጥናቶችን በአባይና የአባይ ውሃ አጠቃቀም ዙሪያ እሰራለሁ።
እንግዶች አመሰግናለሁ ሁላችሁንም። የአባይ ጉዳይ እያነጋገረ ነው። ጠበቅ ያሉ ውዝግቦች ሰሞኑን ድርጅቶችን ተከትሎ እየተሰሙ ነው። በአባይ ጉዳይ ላይ የኢትዮጵያውያን ድምፅ አይሰማም፣ የኢትዮጵያ ጉዳይም በአግባቡ አልቀረበም በሚል መነሻ ሚ አስፓየር በሚል ራሳችሁን ያሰባሰባችሁ በጎ ፈቃደኞች ናቸው። እስኪ በቅርበት እንደሚከታተል ሰው በቅርቡ ሙሌት ስራውን እንዲጀምር የሚጠበቀው የህዳሴ ግድብ ስራዎች ዙሪያ ዛሬ የሚታዩትን በተለይ ደግሞ ከትላንት በስቲያ ከተቋረጠው ድርድር ማግስት የሚሰሙትንም ድምጾች ጨምሮ ምንድን ነው የተረዳችው? መግደላዊት፣ ሙያሽም ለአባይ ጉዳይ ቅርብ ይሁን እንጂ የግድ በሙያችሁ አይደለም የተሰባሰባችሁት፣ በኢትዮጵያዊነታችሁ ያገባናል፣ እኛም በበኩላችን ልናዋጣ የምንችለው ነገር አለ በሚል በዝርዝር አንዳንድ ነጥቦች እናነሳለን። እስኪ ከትዝብታችሁ እንነሳ። ዜናውን ተከታትላችኋል፣ ከትናንት በስቲያ የወጣውን ዜና። ከዚያ ማግስት ይከተላል የሚባለው አቅጣጫ ላይም የተለያዩ ድምጾች እየተሰሙ ነው። መቅደላዊት ካንቺን ጀምር። ምሽቱም የተገፋው አራቅ ያለው አንቺ ጋ ነው፣ አዲስ አበባ ላይ አሁን ከምሽቱ 4 ሰዓት እየተቃረበ ነው።
አዎ፣ የመሆኑ ድርድር በተመለከተ ድርድር አይጠላም ሁልጊዜም ቢሆን ነገሮችን በድርድር ለመፍታት ነው አትሊስት በኢትዮጵያ በኩል ያለው አቋም። ስለዚህ ተመልሰው ወደ ድርድሩ መምጣታቸው የሚደገፍ ነገር ነው፣ ጥሩም ነገር ነው። ነገር ግን ተመልሰው ወደ ድርድሩ ሲመጡ ከዚህ በፊት የነበሩት ድርድሮች ላይ የነበሩትን መሰናክሎች እንደገና ላለመድገም አይ ቲንክ እሱን መጠንቀቅ ያለብን ይመስለኛል። ሰሞኑን እያየን ያለ ነው ይሄ በታዛቢነትና ወይ በሚዲየተርነት የመጡት አካላት መስመራቸውን ኦቨርስቴፕ አድርገው ድርድሩን ወደ አንድ አቅጣጫ ስቲር ለማድረግ የሚሞክሩትን ነገር ነው እያየን ያለ ነው።
ግፊት ለማድረግ
እየሞከሩ ያሉበትን ሁኔታ እያየን ነው። ይሄ በፊት ከነበረው ነገር ተምረን እንዴት ነው ያንን መከላከያ መንገድ ማበጀት የነበረብን ነገር ነበረ። አሁንም እያየን ያለ ነው ነገር እሱ ነው። አሁን ስለ ድርድሩ እርግጥ ነገርም ማግኘት አይቻልም። ምክንያቱም ከሶስቱም አገሮች ከሱዳንም፣ ከግብፅም፣ ከኢትዮጵያ የሚወጣው መግለጫ አንዳንዴ የተቃራኒም ነገር ነው። በዚህ በኩል አብዛኛው ነገር ላይ ተስማምተናል ሲባል፣ በዚህኛው በኩል ላይ ደግሞ ብዙም ርቀት እየተጓዘ አይደለም የሚል ትንሽ አደናጋሪ የሆነ መልእክትም ነው ያለው። ድርድሩ እንደሚቀጥል ተናግረዋል። ስለዚህ ጠብቀን የድርድሩን ውጤት ማየት የሚሻል ነው የሚመስለው። አሁን ባለበት ሁኔታ ግን እኔ ምንም መደምደሚያ ላይ መድረስ አልቻልኩም።
መልካም።
እንግዲህ በእናንተ ምርጫ እና ፍላጎት መሰረት በስማችሁ እየጠራሁ ነው። ለአድማጮች ግር እንዳይል ይህንኑ ላስተዋውቅና፣ ሳምሶን፣ በአንተስ በኩል የሰሞኑን ያልተሳካ ድርድርም ሆነ የህዳሴ ግድብ አሁን ያለበትን ሂደት በቅርበት እንደሚከታተል ሰው ምን ታዘብ?
እሺ አሉላ፣ ፈቃድህ ከሆነ እኛ በመገናኛ ብዙሀን ስንቀርብ የመጀመሪያችን ስለሆነ ለአድማጮች ግንዛቤ እንዲኖር ዊ አስፓየር ማን ነው የሚለውን ነገር ስለ ዊ አስፓየር ማንነት ብናገር ብፈቅድልኝ።
መልካም።
በመግቢያችን እንደጠቆም ነው እና በመጠኑም እንዳስተዋወቅ ነው ይሄ የትውውቅም ጭምር ፕሮግራም ነው እና ባጭሩ አስተዋወቅንና ለአስተያየት ብዘል።
እሺ፣ ዊ አስፓየር እንደጠቀስከው መግቢያው ላይ የተቋቋመው በበጎ ፈቃደኛ ኢትዮጵያውያን ነው። ዊ አስፓየር በናይል ብቻ ሳይሆን የአፍሪካን መልካም ገጽታዎች ለማሳየት የተቋቋመ እንደ ቲንክ ታንክ፣ ልክ እንደ ብሩኪንግ ኢንስቲትዩት አይነት ተቋም ነው እና ከአሁን በፊት አልነበረም እንደዚህ አይነት ተቋም። ይሄ ተቋም ድምቴ ሶስና እንደገለጸችው ለትውልድ የሚተላለፍና አፍሪካን ነክ የሆኑ ነገሮች ላይ በፖሊሲ እና ግንዛቤዎችን በማስጨበጥ የሚጓዝ ነው። እንዳጋጣሚ አሁን የናይል ጉዳይ አንገብጋቢና ዋና ሆኖ ስላገኘ ነው ቅድሚያ እሱን እየሰራን ያለ ነው። ስለ ሰሞኑ ያነሳው ጉዳይ መግደላዊት እንዳለችው ድርድር መልካም ነው። ነገር ግን የአደራዳሪዎችም ሆነ የታዛቢዎች ሚና በግልጽ መታወቅ ይኖርበታል። ቀን ቀን በታዛቢነት የተቀመጡ ታዛቢዎች ማታ ማታ በትዊተር እና በፌስቡክ የድርድሩን ሂደት የሚያናጋ አይነት ስሜቶች የሚሰጡ መልእክቶች የሚሰጡበት ሁኔታ ነው ያየ ነው። እስከ ዛሬ ድረስ በአባይ ጉዳይ ላይ ግብፃውያን የመገናኛ ብዙሀኑንና የማህበራዊ ሚዲያን ተቆጣጥረው የቆዩበት ጊዜ ነበረ እና የዊ አስፓየር ዋና ዓላማ የኢትዮጵያም ድምጽ መሰማት ይኖርበታል፣ እውነቱ መታወቅ ይኖርበታል በሚል እነኚህን እውነተኛ ጭብጦች ላለፉት 6 ወራቶች ከነሱ እኩል እግር በእግር እየተከታተልን መረጃዎችን ለህብረተሰቡና ለዓለም ስናደርስ የቆየ ነው። እና ሂደቱ ጥሩ ሆኖ እያለ በመሃል ላይ እንደዚህ ሆኖ ለምሳሌ ትላንትና የናሽናል ሴኩሪቲ ካውንስል ያወጣው የመንግስት መግለጫ ባይሆንም ይሄ ትልቅ የመማክርት ጉባኤ ነው በፕሬዚዳንቱ ሊቀመንበርነት የሚመራ እና ያወጡት ስቴትመንት ትንሽም አደናጋሪ ነው። በጭብጥ ደረጃ ስህተቶችም ስላሉት እኛ ያስፋየር እሱንም አሁን በቅርብ አድሬስ የምንደርገው ነው እና ተግባሮቻችን ይህን ይመሳሰላሉ።
አመሰግናለሁ ሳምሶን። ተስና ትዝብታችን እንደው በጨረፍታ ለማየት ያህል ነው፣ ትኩስ ስለሆነ አሁን እያነጋገረ ይልቁንም ደግሞ እናንተ በዚህ ጉዳይ ላይ ትኩረት ሰጥታችሁ የምትሰሩ እንደመሆናችሁ እየበኩላችሁን እይታ በጨረፍታ ለማየት ያህል ነው። ወደ ዋናው ዝርዝር ጉዳይ ከመግባታችን አስቀድሞ ሶስና
እሺ፣ እኔ የጉዳዩ ተማሪ ነኝ። በዚህ አንጻር ግን የሚገርመው የማየው ሶሻል ሚዲያ ላይ በተለይ ለሚወያዩት ሰዎች ይሄ ጉዳይ አንገብጋቢና ኢትዮጵያን ያዋሃደው ኦር ዩኒቲ ያመጣ ሳብጀክት መሆኑ ይታያል በደንብ። እና ያንን የአንድነት ባህሪ ስታይ ያስደስትሃል እና ሞራል የሚሰጥ ነገር ሆኖ አግኝቼዋለሁ። አብሮኝ የሚሰሩትን የስራ ባልደረቦቼን እነሱን ሰፖርት በማድረግ ነው እንግዲህ እኔ የተሳተፍኩ ያለሁት፣ እዛ ላይ ነው ምረዳ ያለሁት።
የሰሞኑ ትርክ አዲስ አይደለም፣ ለወራት የዘለቀ ድርድር ተካሂዷል። የዋሽንግተኑ ድርድር ከፈረሰ በኋላ ለረዥም ወራት ተቋርጦ ነበረ። ነገር ግን በግብጽ በኩል ሳምሶን እንደገለጽከው ከፍተኛ ዲፕሎማሲያዊ ጫና ለማሳደር ግብጽ የምትሞክር መሆኗን ይፋ አድርጋለች። ሌላ በኩል ወታደራዊ ጣልቃ ገብነት እንዳይኖር የሚል ስጋትም ቀስቅሶ ነበር። ምንም እንኳን እንደ ግጭት አስወጋጁ ድርጅት ክራይሲስ ግሩፕ የመሳሰሉት ያን አይነት አይኖርም የሚል አስተያየት ቢያቀርቡም ዛሬም የተለያዩ የግብጽ ባለሙያዎች፣ የፖለቲካ ሰዎች ያን መሰል አስተያየት ይሰጣሉ። ምን ይታያችኋል? በሳምንታት ውስጥ የውሃ ሙሌቱ ይጀምራል። በከፊል ያልተነገረ በተወሰነ ደረጃ የግብጽ ባለስልጣናትም ያመኑት ውሃው በሚሞላበት አካሄድ ላይ የተወሰነ ስምምነት ተደርሷል የሚል መረጃ በኢትዮጵያ በኩል በግፋ ተገልጿል። መቅደላዊት፣ እስከገባሽ እስከተረዳሽው ድረስ ምንድን ነው የሚቀጥለው ምዕራፍ? ምን ይታይሻል?
ይሄ ፈርስት ፊሊንግ እና ኦፕሬሽን በምንለው የመጀመሪያ የግድቡ ሙሌትና አሰራር ላይ ተስማምተናል የሚል መረጃ እኔም ሰምቻለሁ። አይ ቲንክ ከኢትዮጵያም ሳይድ እሱ ተቀባይነት አለው። አሁን ያልተስማማንበት ነገሮች ሆነው የተቀመጡት ይሄ ረጅም ጊዜ ድርቅ ሲኖር እንዴት አድርገን ውሃ እንለቃለን የሚለው ነው። ይሄ ደግሞ ሁልጊዜ ወደኋላ ሄዶ ችግር የሚሆነው ለምንድን ነው? ከውሃ ክፍፍል ጋር ስለሚገናኝ ነው። ሶ በኢትዮጵያ ሳይድ በአባይ ግድብ ላይ ተመስርቶ ሊሰራ የሚችል የውሃ ክፍፍል ውስጥ መግባት አንፈልግም። ምክንያቱም አንድ ድንበር ተሻጋሪ ወንዝ ላይ የሚሰራ የውሃ ክፍፍል ሁሉንም ሀገሮች ያቀፈ መሆን አለበት። ስለዚህ ፕሮጀክቱ ምንም ያህል ትልቅ ቢሆን በአንድ ፕሮጀክት ላይ ተመስርተን ወይም ሁሉንም ሀገሮች ባላቀፈ መንገድ የውሃ ክፍፍል ውስጥ መግባት አንችልም። ስለዚህ ከኢትዮጵያ በኩል ያለው አቋም ይሄ ነው። የረጅም ጊዜ ድርቅ ወደ ውሃ ክፍፍል የሚያወራ ስለሆነ እዚህ ላይ መነጋገር አንፈልግም ነው። እዚህ ላይ መግባባት አልቻልንም። በግብጽና በሱዳን በኩል ደግሞ ያው እንደ ጋራንቲ በድርቅ ጊዜና በደረቃማ ወራት በቂ ውሃ ወደ ሀገራቸው እንደሚደርስ እንደ ማስተማመኛ በድርቅ ጊዜ ምን ያህል ውሃ ይለቀቃል የሚለውን መስማማት ይፈልጉታል። አሁን ትልቅ ችግር ሆኖ ያለው እንዴት ይሞላ፣ የመጀመሪያው ሙሌት እንዴት ይሆን የሚለው ላይ ተስማምተን ሳለ አሁን የረጅም ጊዜ ድርቅ የሚለው ላይ ነው ችግሩ ያለው። እዚህ ላይ ወደፊት እንዴት እንደሚሄድ ለእኔ አይታየኝም። ምክንያቱም እንዴት ነው ኮምፕሮማይዘብል ፖዚሽኖች አይደሉም። እንዴት ልግለጸው?
የማይታረቁ የሚመስሉ ፍላጎቶች
ናቸው። ኤግዛክትሊ፣ የማይታረቁ የሚመስሉ ፖዚሽኖች ናቸው። ከኢትዮጵያ ሳይድ የማይፈለገውም ይሄ በእጅ አዙር በቅኝ ግዛት ጊዜ የተመሰረቱትን ውሎች የ1929 የ1959ን ውሎች ወደ መቀበል የሚያመራ አይነት አሬንጅመንት ውስጥ እንዳንገባ ነው ፍራቸው። በግብጽና በሱዳን በኩል ደግሞ ሰምሃው የአሁን የሚጠቀሙበት የውሃ መጠን ሲግኒፊካንትሊ እንዳይቀንስ እና ያንን በአንድም በሌላም መንገድ ጋራንቲ ለማረጋገጥ ይፈልጋሉ። ይሄ እነዚህ ሁለቱ ነገሮች እንዴት እንደሚገናኙ ወደፊት አይታይኝም። ግን ሶስቱ ሀገሮች ከጠቅላይ ሚኒስትሮቻቸው ጋር ተነጋግረው እንደገና ሲመለሱ አይ ቲንክ ይሄ ነው የሚቀረው ነገር፣ ወደፊት እንዴት ሊሆን የምናየው ይሆናል። ነገር ግን የመጀመሪያው ሙሌትን በተመለከተ ኢትዮጵያን የሚያስራት ነገር የለም። ግድቡን ከመምላት ማለት ነው። ይሄ የመርሆች መግለጫ ዲክላሬሽን ኦፍ ፕሪንሲፕልስ የምንለው በሶስቱ ሀገሮች የተፈረመው ኢትዮጵያ ይሄ ስምምነቱ ሳይደርስ ግድቡን መምላት አትችልም የሚል ማዕቀብ አሳርፈባትም ኢትዮጵያ። ስለዚህ ይሄ ሁሉ ድርድር ያው ሀገሮቹ በዚህ ወንዝ የተሳሰሩ ስለሆነ ከመልካም ጎረቤትነት ከበጎ ፈቃድ ኮኦፕሬሽን ይሄ አብሮ መስራትን ፌቨር ከማድረግ አንጻር ካልሆነ በስተቀር በህግ አግባብ አስገዳጅነት ያለው አይደለም። ስለዚህ ተስማሙበትም አልተስማሙበትም ሙሌቱ አሁን ሐምሌ ላይ ይቀጥላል። ግን ያው ትልቅ ፕሮጀክት ስለሆነ ድንበር ተሻጋሪ ወንዝ ላይ የምንሰራው ፕሮጀክት ስለሆነ እንዲሁም ከጥሩ ጎረቤትነት አንጻር ይሄ የታችኛው ተፋሰስ ሀገሮች ላይ የሚመጣውን ጉዳትም ካለ ኢምፓክትም ካለ ለመቀነስ ካለ በጎ ፈቃድ ያ ከኢትዮጵያ በኩል ያንን ለማድረግ ከዛ በመነጨ በጎ ፈቃድ የሚካሄድ ድርድር ነው እንጂ ይሄ የህግ አግባብነት አስገድዶን የምናደርገው ድርድር አይደለም። ከኢትዮጵያ በኩል የወጣውን መግለጫ ይህንኑ ነው የሚለው ሙሌቱ እንደሚቀጥል፣ ነገር ግን ነገሮች ላይ ማውራታቸው እንደሚቀጥሉ ነው።
መልካም። በህግ አስገዳጅነት አይኑረው እንጂ በአንጻሩ በኢትዮጵያ ላይ በዲፕሎማሲው ጎራ እንድትገለል ለማድረግ ኢትዮጵያን ጫና ይደረጋል የሚል ትንታኔ ነው እየቀረበ ያለው። በኋላ ላይ ግፋ አድርገን እንሄዳለን። በዚህ ጉዳይ ላይ ጥናት ገሰው ነው ምትላይት እየነገርሽን ያለሽው እና ምናልባትም በዚህ ሰዓት ለሚከታተሏችሁ አድማጮች የግድ የውሃ ጉዳይ አዋቂዎች ሳትሆኑ ለመለየት ሞክሬያለሁ ጥናት ያደረገችውን መቅደላዊት ከም እንደ ቡድንም የተሰባሰባችሁ የግድ በሙያችሁ በዚህ ላይ ጥናት ስላላችሁ አይደለም። ቅድም ሶስናም ሳምሶንም ብላችኋል። ኢትዮጵያውያንን በአንድ ያሰባሰበ የተለየ ታሪካዊ አጋጣሚ ይመስላል። በፖለቲካ ከፍተኛ መከፋፈል በሚታይበት ምናልባት በጣት ከሚቆጠሩ ሁሉን በጋራ አሰባሰቡ ጉዳዮች አንዱ የሆነ ነው የአባይ ጉዳይ። እስኪ ስለ እናንተ መሰባሰብ ሶስና ቅድም ስለዚህ ጥናታዊ እውቀት የለኝም ነገር ግን ማድረግ የሚችለውን ብለሻል። በሙያሽ እያደረግሽ ያለሽው ስራ አለ። በምታውቁት በየተማራችሁበት ሙያ ልታደርጉ የምችሉትን ነገር አምናችሁ ነው የመጣችሁትና ስለ እናንተም እዚህ ውይይቱ ስለሌሉ አጋሮቻችሁም እስኪ ያጫውቱን። አንዳችሁ ልቀድም ትችላላችሁ።
እኔ እዚህ ላይ ስለ ስብስቡ ላውራና ሶስና ድሉን እሰጣለሁ። ስብስቡ ውስጥ ያሉት በሙያ አንጻር በየግላቸው ሙያ በጣም የላቁና ቢያንስ ከ15 ከ20 ከ25 ዓመት በላይ ልምድ ያላቸው ባለሙያዎች ናቸው። በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ፣ ዴታ ሳይንስ፣ በዊንድ ፓወር፣ በሶላር መቅደላዊት አይነት ደግሞ በዚህ በኢንጂኒሪንጉ እና በዲፕሎማሲው እና በተለያየ ሙያ ያሉ ናቸው እዚህ ውስጥ ያሉበት። እኛ እያደረግን እያጎላን ያለ ነው ምንድን ነው ባለሙያዎች የሚሰሯቸው የሚሰጡንም መረጃዎች ለህዝብ ተደራሽ እንዲሆኑ ቅልብጭ ብለው ቪዲዮም ከሆኑ በአንድና በሁለት ደቂቃ ውስጥ ሊገቡ በሚችል መንገድ አቀናጅተን ነው የምናወጣው እና ይሄ በጣም ከአሁን በፊት ተደርጎ በማይታወቅ ሁኔታ ነው ያለው። ከአሁን በፊት ስብስቦች ሲኖሩ በአንድ ዙሪያ ነው ስብስቡ የሚሆነው፣ በዛ ሙያ ብቻ ነው። አሁን ግን ይሄ ስብስብ ልዩ የሚያደርገው ምንድን ነው? አንድ ነገር እኛ አንድ መረጃ ስንለቅ በተለያየ አቅጣጫ ግምገማ ደርሶበት በተለያየ አቅጣጫ የሙያ ዳሰሳ ደርሶት ነው ወደ ህዝብ የሚደርሰው ነው። የማህበራዊ ሚዲያዎቹን ብታይ የሚለቀቁት መረጃዎች አጠር አጠር ያሉ መረጃዎች ናቸው እና ኢትዮጵያ በፌስቡክ እና በትዊተር የምትሸበረክ ሀገር አይደለችም። ኢትዮጵያ ትዊተር፣ ፌስቡክ ከመኖሩ በፊት ለዘመናት የቀኝ ገዢዎች ጥቃት የመለሰች ሀገር ነች። አሁንም ቢሆን በቀደም ጠቅላይ ሚኒስትሩ እንደገለጹት፣ ውጭ ጉዳይ ሚኒስትር አቶ ገዱም እንደገለጹት የሚሄዱበት አቅጣጫ በጣም የጠነከረና የማያወላዳ አቋም ስለሆነ እኛም ከጀርባቸው ሆነን ይህንን ለመደገፍ በሙያችን እንዳልኩ እንደተሰባሰብ ነው እየሰራን ያለ ነው።
መልካም። መቅደላዊት ወደ አንቺ ልመለስ ነው። የመብትን ጉዳይ ኢትዮጵያ ተጠቃሚነቷን አጥብቀሽ ትከራከራለች። አንድ ግብፃዊ አንቺ መሳ ለመሳ ተቀምጦ ያስቢ የግብፅ ታሪካዊ ባለቤትነት የሚባል አብዛኛው የውሃ ምንጫቸው ናይል ላይ እንደተገደበ ይህ ሰዓት ህልውና አደጋ ላይ ነው ለሚለው መንገድ ለሚያሳስበው ግብፃዊ የፖለቲካ ጉዳይም አብሮት አለበት። በእርግጥም ደግሞ ተጨባጭ ስጋቶችም ሊኖሩ ይችላሉና ከህግም ባሻገር ከሚገባው ፍጥጫ አንጻር ምንድን ነው የሚታየሽ? ምንስ ነው መደረግ አለበት? እንዲሁ በአንጻር ውስጥ ጦርነት ያሳስብሻለን?
I'm አድማጮች ውይይታችን አልተቋጨም። ተከታዩን በሌላ ፕሮግራም ይዘን እንቀርባለን። ሙሉ ውይይታችን ታዲያ በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
ስርጭቶቻችንን በዌብሳይታችን መከታተል ለምትፈልጉ amharic.voanews.com ላይ እንገኛለን። በፌስቡክ @voamharic፣ በትዊተርም እንዲሁ #voamharic ብላችሁ ፈልጉን፣ ተከተሉን። ስርጭታችንን ከኦዲዮናው በተጨማሪ ደግሞ በእጅ ስልካችሁ voahorn.mobi ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። አሁን ተራው የሙዚቃ ቃና ነው።
ሰላም ሰላም ሰላም። ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች፣ እንደምን ሰነበታችሁ? እንደምን አመሻችሁ? በእያላችሁበት የክብር ሰላምታዬ ይድረሳችሁ።
እንደ ወትሮው መስመሩን ለደሳለኝ መኮንን ከመልቀቄ በፊት ለዕለቱ ስላዘጋጀው ልዩ የሙዚቃ ምርጫ እንዲነግረኝ ቨርጂኒያ ወደሚገኘው መኖሪያ ቤቱ ስልክ ደውያለሁ። ደሳለኝ፣ እየሰማህ ነው?
እየሰማሁ ነው ጆንዬ፣ እየሰማሁ ነው።
የአየር ሰዓት ክልሌን ድንበሩን ጥሼ በአንተ ክልል ውስጥ እገኛለሁ። እንዴት ነህ?
የአየር ሰዓት ድንበር ሁሉ ተሳሽ በሙዚቃ ቃና ፕሮግራም ላይ እየተገኘሽ ነው።
ዛሬ ምን አለ እጅ ከምን? ዛሬ
በዛሬው የሙዚቃ ቃና ፕሮግራም ላይ እንግዲህ በነገ ያው የሚከበረው የአባቶች ቀን ነው። የአባቶችን ቀን የሚዘክሩ ምርጥ ምርጥ ዜማዎችን ነው ይዤ እየቀረብኩት ሲሆን፣
የእንግሊዝኛ ዜማዎች ናቸው እንግዲህ፣ ምክንያቱም የሙዚቃ ቃና ምርጥ ምርጥ የእንግሊዝኛ ሙዚቃዎች የሚሰሙበት ሰዓት ነው እና እንግሊዝኛ ዜማዎች ናቸው የሚኖሩት። በነገራችን ላይ በጣም ገጠር አካባቢ ላይ ይኖሩ የነበሩ ልጆች እድሉ ስላልነበራቸው ሙዚቃ ቃናን በማዳመጥ ስለ እንግሊዝኛ ሙዚቃ ያላቸውን እውቀት ከፍ እንዳደረጉ እንዳዳበረላቸው የተወሰኑ ልጆች ሲነግሩኝ ሰምቻለሁ። እና ቀላል ዋጋ አልነበረውም ለማለት ነው ፕሮግራም።
ትክክል። አድማጮቻችን፣ እንደውም እኔም በዛ ፕሮግራም ብዙ የተማርኩበት ነው። ምክንያቱም በጣም ካልጠበቅሹ ቦታ የሚመጡልኝ ደብዳቤዎች ነበሩ። ከአድማጮች ሳይሆን እኔም ከአድማጮች ብዙ 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 ነገር እየተማርኩበት።
በጣም በጣም ጥሩ። እንግዲህ በዛው ቀጥል። አየር ሰዓቱን ለአንተ ልልቀቅ። መልካም የአባቶች ቀን ይሁን። ጥሩ የአባቶች የሙዚቃ ዜማ እንደምትጋብዝ አድማጮችህን ተስፋ አደርጋለሁ። መልካም ፕሮግራም ይሁንልህ።
እሺ ሲሆን አመሰግናለሁ። የአየር መስመሩንም ተጋፍተሽ የአየር መስመሩን ስለለቀችልኝ በዛሬው የሙዚቃ ቃና ፕሮግራሞች ቀደም ብዬ እንዳልኩት ምርጥ ምርጥ የእንግሊዝኛ ዜማዎችን ነው ይዤ የጠበቅኩት። ታዲያ ወደዛ ከመሸጋገሬ በፊት እግረ መንገድሽን እዚሁ አየር ላይ ስላለሽ ነገ አባቶች ቀን የሚከበረው እና የመጀመሪያውን ዜማ አንቺ ልትመርጭልን።
ደሳለኝ በጣም አመሰግናለሁ። ማለት ይሄ ትልቅ እድል ነው። እድሉን ብትሰጠኝ ግን አንድ የምጠይቀህ ነገር አለ። አንተ ቅድም እንደጠቀስኩት የእንግሊዝኛ ዜማ ነው ለአድማጮች ብዙ ጊዜ የምትጋብዘው እና ህግ ከጣስክልኝ ወደ አማርኛ አንድ የአማርኛ ዘፈን ብጋብዝ
ሲሆን፣ እንደምታውቂው በሙዚቃ ቀና ፕሮግራም የምንጫወተው ያው የእንግሊዝኛ ዜማዎችን ነው። እንዳልሽው ነገ አባቶች ቀን የሚከበርበት ቀን ስለሆነ ጥረው ግረው ያሳደጉንን አባቶቻችንን ለማመስገን የአማርኛ ዜማ እንድንጫወት ድንበር ተጋፍተሽ እየጠየቅሽ ነው። ይገባኛል። ይሁን አንዳንድ ጊዜ ከኔም ጋር ሆነ ከሌሎች የስራ ባልደረቦቻችን ጋር ከስራ ውጭ ለጨዋታ ስንገናኝ በጨዋታችን መሀል ስለ አባትሽ ስታነሽ ይሰማሻለሁ። አባትሽ በእረፍት ከተለዩሽም ብዙ ሩቅ አይደለም አይደለ?
አዎ አዎ፣ ሩቅ አይደለም ሩቅ አይደለም።
መረጥሽውን የአማርኛ ዜማ ከመጋበዝሽ በፊት እስቲ ስለ አባትሽ ትውስታሽ ማጠፍላ አድርገሽ ንገሪን እና ዜማውን ለአባትሽ እና ለሌሎች አባቶች መለጭልን።
ደሳለኝ፣ እንዳልከው በጊዜ ሂደት ሩቅ አይደለም። ስታስበው ቀኑን ስታስበው ሩቅ ይመስልሃል፣ ግን አልተያየንም እኔ እና እሱ እና ሁልጊዜም ቤት ውስጥ እንዳለ ነው የሚሰማኝ። ስለዚህ ያለፈ የሄደ የሚለው ነገር አታስበውም፣ በቃ አይመጣልህም። እና እንደውም አንዳንድ ጊዜ እቃ ልገዛ ሳይ ለእናቴ የሆነ ነገር ለመግዛት ሳስብ ለሱ መመርጥና ደንግጬ ትውት አደርገዋለሁ። እና ሁልጊዜም ቢሆን ከሀሳብህ ውስጥ አይወጣም። በተለይ ሴት ልጅ ለአባቷ በጣም ቅርብ ናት፣ አባትም ለሴት ልጁ በጣም ቅርብ ነው። እና እንደዚህ አይነት ስሜት ስላለ ሁልጊዜም አባትህን አትረሳውም። የአባቴ ትዝታ በጣም ብዙ ነው። እኔና አባቴ ልክ እንደ ጓደኛ ወንድ ልጅ ስላልነበረው ሶስታችንም ሴት ስለነበርን እኔ መሀል ላይ ነኝ ያለሁትና የመሀል ልጅ ነኝ። ልክ እንደ ወንድ ልጅ ነበር የሚያቀርበኝና ትዝታችን
ግን ብዙ ነው ሳቅ አለው ለቅሶ አለው ለቅሶ አለው ማለት በጣም ኃይለኛ ነበር አባቴ ለኔ ኮንትሮል የሚያደርገኝ በጣም የሚቆጣጠረኝ አባት ነበርና አይኑን ለደቂቃ አይነቅልም ነበር ከኔ ላይ ስለዚህ ብዙ ነገር ነው እኔና ያባሴ ተስታ እንዲህ ዝም ብለህ መትረሰው አይደለም ቀልድ አለው ነቆራ አለው በጣም ነው ምንናቆረው ልክ እንደ ጓደኛ ነው ምንናቆረውና ሁሉ ጊዜ ያባሴ ተዝታ አብሮኛልና አባቴ በህይወት ቢኖርም በህይወት ባይኖርም ሁሉ ጊዜ ማባት ነውና የግርማ ተፈራን ለኔስ አባብዬ የሚለው ዜማ በደንብ አርጎ አባቶቻችንን ይገልጻል ግርማ የተቀሰበት ለፍቶ ጥሩ ግሮ የላቡን ለልጆች አጉርሶ ነው የሚለውና አባቶቻችን ለፍተው ጥረው የትም ሀገር ቢሆን አባቶች ለልጆቻቸው እናቶችም ሁለቱም እኩል ነው ዋጋ የሚከፍሉት አባቶች ለልጆቻቸው የላባቸውን አጉርሰው እኔ አባቴ በስነ ስርዓት ሄዶ ገበያ ውስጥ ለሱ ልብስ ጫማ ካልሲ ምናምን የገዛበትን ጊዜ አላስታውስም ሁል ጊዜ ማስታውሰው ለኛ የሚገዛበትን ጊዜ ነውና በቃ የተለየ አባት ነበር ደግን የእናታችን ዋጋም ከፍተኛ ቢሆን አባታችንም ልክ እንደዛው ነበርና እና ሁል ጊዜ ሶስት ሴቶች አሉኝና ሶስት ልጆች አሉኝ ቀብሬ በጣም ያማረ የደመቀ ነው የሚሆነው ለቅሶዬ እኔ እኮ እናንተ ናችሁ ያላችሁ ምናምን የሚላን ነበርና ሁሉ የሚረብሽኝ እሱ ነው ደሳለኝ እንግዲህ አየር ሰዓቱን በሙሉ ተቆጣጠርኩትና ዘፈኑን ጋብዤ እኔ አየር መስመሩን ላንተ ልተውልህ እግዚአብሔር ባለመፍቀዱ አጠገባችን በህይወት ባትኖርም ሁሉ ጊዜም ለማስታውስህ ለአባቴ አቶ ግርማ ታደሰና ለሁሉም አባቶች በመላው ዓለም ለምትገኙ በተለይ በጣም ለምንወዳችሁ ኢትዮጵያውያን አባቶች ያለውን ሽግር ተቋቁማችሁ ልጆቻችሁ ቁም ነገር ቦታ ላይ እንዲደርሱ የተሻለ ቦታ ላይ እንዲደርሱ ለፍታችሁ ላሳደጋችሁን ለምታሳድጉን አባቶች ይሁን የግርማ ተፈራ ካሳ አባብዬን ዘፈን ጋብዤ ደሳለኝ ልሰናበት አንተን
ሲሆን አመሰግናለሁ በጣም አመሰግናለሁ የአባትሽን ትዝታዎች ስላስታወሽን የአባትሽ ትዝታዎች እንደሚያጽናኑሽ እርግጠኛ ነኝ እስቲ ከዜማ በኋላ እንዳትሄጂ አንድ ዜማ እንድትደግሚን ጠይቅሻለሁ
Abat na kire sale bet seso te tamu ta kiso yela buna urso ya des tiela moy mode du le gso abate yes abate ye was it the fa Enda pas al pase Yes.
ግሩም የሆነ የግርማ ተፈራን ዜማ ነው ለአባቶቻችን የመረጥ ሲልን በጣም አመሰግናለሁኝ። እስቲ እንደው ለመሰናበቻ ከመመለስሽ በፊት እስቲ አንድ ዜማ እግረ መንገድሽን ብትጨምርልን ደስ ይለኛል።
አማርኛ ነው?
አይ ነው ፕሮግራሙ የአማርኛ ቢሆን በሙሉ የአማርኛ ዜማዎችን ብንጫወት ደስ ይለኛል። ግን እንደምታውቂው የሙዚቃ ቃና ፕሮግራም ሁልጊዜ የምንጫወተው የእንግሊዝኛ ዜማዎችን ስለሆነ ደግሞም አባቶችን የሚያስታውሱ ብዙ ብዙ በርካታ ደስ የሚሉ የእንግሊዝኛ ዜማዎች አሉ። አንቺም እርግጠኛ ነኝ ታውቂያቸዋለሽ፣ በርካታ ዜማዎች አሉ። እንደው ከመሰነባበትሽ በፊት እስቲ አንድ የእንግሊዝኛ ዜማ አባቶችን የሚዘክር ዜማ ለአድማጮቻችን እጋብዥን እና ወደ መሰነባበቻው ትመለሻለሽ። ሌሎቹን ሙዚቃዎች አጫውታለሁ።
ደሳለኝ እንግዲህ አው ልክ ነህ፣ በጣም ብዙ ዜማዎች አሉ። እንደው የሀዘን እንዳላደርገው እንጂ ዘ ቴምፕቴሽንስ የሙዚቃ ቡድኖች ከሰሩት አንድ ዘፈን በጣም ከኔ ታሪክ ጋር ተመሳሳይ ነው ብዬ ስለማስብ ደጋግም የምሰማው ዜማ አለ። ግን እንደው ዝም ብዬ ሀዘን እንዳላደርገው ሉተር ቫንደርስ ዳንስ ዊዝ ማይ ፋዘር ሲል የተጫወተው ዘፈን አለ። አንዳንድ ሰርጎች ላይ ስታደብ ሴት ልጆች ሰርጋቸው ላይ ከአባታቸው ጋር ሲደንሱ ያለሁና፣ ስለዚህ እሱን ዳንስ ዊዝ ማይ ፋዘር ጋብዝና ደሳለኝ መኮንን እባክህ ልሰናበት። ደህና አሁን ቀሪዎቹን ዜማዎች አንተ ጋብዛቸው አድማጮች።
አመሰግናለሁ ጽዮን፣ በጣም ግሩም ዜማ ነው የመረጥሽልን። ዳንስ ዊዝ ማይ ፋዘር
Before life removed all the innocence, my father would lift me high and dance with my mother and me, and then spin me around till I fell asleep. Then up the stairs he would carry me, and I knew for sure I would love if I could get another chance, another walk, another dance with him. I'd play a song that would never, ever end. How I'd love, love, love to dance with my father again.
ዳንስ ዊዝ ማይ ፋዘር የተሰኘውን የሉተር ቫንድረስን ዜማ ነበር ያደመጥነው። ሲሆን ለዜማ ምርጫሽ አመሰግናለሁ። የተከበራቸው ሙዚቃ ቃር አድማጮች፣ ወደ ቀጣዩ ዜማ ከመሸጋገሬ በፊት ስለ አባቶች ቀን አከባበር መነሻ እስቲ ባጭሩ የአባቶች ቀን እዚህ ዩናይትድ ስቴትስ መከበር የጀመረው እንደ አውሮፓውያን አቆጣጠር በ1910 ነው። በዓሉ እንዲከበር ያደረጉት በዋሽንግተን ግዛት በምትገኝ ስፖካን በምትባል ከተማ ነዋሪ የነበሩ ስኖራ ዳግ የተባሉ ሴት ናቸው። ስኖራ አንድ ቀን በቤተ ክርስቲያን ውስጥ የጸሎት ስነ ስርዓት ካበቃ በኋላ የቤተ ክርስቲያኑ ፓስተር ስለ እናቶችና ስለ እናቶች ቀን አከባበር ሲሰብኩ ይሰማሉ። ወይዘሮ ስኖራ እናታቸው በልጅነታቸው ነው ያረፉባቸው። እሳቸውና አምስት ወንድሞቻቸው ያደጉት ያለ እናት በአባታቸው ነው። ታዲያን ቀን ስኖራ ለፓስተራቸው ቤተ ክርስቲያናችን እናቶችን ቀን ካከበረ ለምንድን ነው የአባቶች ቀን የማይከበረው? እኔና አምስት ወንድሞችን ተንከባክቦ ያሳደገን አባታችን ነው እና የአባታችን ቀን መከበር አለበት ይሏቸዋል። ፓስተሩም ይስማማሉ። ወይዘሮ ስኖራም እንግዲያውስ የአባት የልደት ቀን ሰኔ 5 ስለሆነ የአባቶች ቀን ሰኔ 5 እንዲሆንላቸው ይጠይቃሉ ፓስተሩን። ፓስተሩም አይ ለበዓሉ የሚሆን ንግግር ለማዘጋጀት ጊዜ ያስፈልገኛልና ሰኔ 5 ሊሆን አይችልም ብለው የአባቶች ቀን ሰኔ በገባ በ3ኛው እሁድ እንዲከበር ሆነ። ከዚያ ቀን ጀምሮ በሁሉም ዩናይት ስቴትስ ግዛቶች ሳይሆን በአንዳንድ ግዛቶች መከበር ጀመረ። በኋላም እንደ አውሮፓውያን አቆጣጠር በ1966 ፕሬዚዳንት ጆንሰን የአባቶች ቀን ለማክበር ሕግ አወጡ። ሕጉ ከወጣ ከ6 ዓመታት በኋላ ፕሬዚዳንት ሪቻርድ ኒክሰን ሰኔ በገባ በ3ኛው ቀን እሁድ የአባቶች ቀን በመላ ዩናይት ስቴትስ እንዲከበር በ1972 ፈረሙ። ይኸው ሰኔ በገባ በ3ኛው እሁድ የአባቶች ቀን ይከበራል። ወይዘሮ ስኖራ ለአባታቸው ክብር ሲሉ የአባቶች ቀን እንዲከበር በመጠየቃቸው የአባቶች ቀን እንዲከበር አደረጉ እላቸዋለሁ። የተከበራቸው አድማጮች፣ በድጋሚ መልካም የአባቶች ቀን እየተመኘሁኝ ቢያንሴ ኖል ዳዲ እያለች የምትጫወተውን ዜማ ቀጥዬ ልጋብዛችሁ። የሙዚቃ ቀን አድማጮች፣ ቢያንሴ ዳዲ እያለች የተጫወተችውን ሙዚቃ ነበር ያደመጥነው። በመላው ዓለም የምትገኙ አባቶች መልካም የአባቶች ቀን ይሁንላችሁ እያልኩኝ ቀጥለን የምናደምጠው ዜማ ማይ ፋዘር የተሰኘውን የኤሪክ ክላፕተንን ዜማ ይሆናል።
Sailing down behind the sun.
የተከበራቸው ሙዚቃ ቀን አድማጮች ማይ ፋዘር የተሰኘውን የኤሪክ ክላፕተንን ዜማ ነበር ያደመጥነው። የተመደበልኝ ሰዓት እየተገባደደ ነው። በድጋሜ በመላው ዓለም ለምትገኙ አባቶች መልካም የአባቶች ቀን እየተመኘሁኝ ፓፓዎስ ኦሮሊንግ ስቶን በተሰኘው በቴምፕቴሽን ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው።
ደሳሌ መኮንን ነገ የሚከበረውን የአባቶች ቀንን በማስታወስ ለአባቶች ቀን የተለየ የማስታወሻ ዜማ ሲጋብዝልን ስላመሸ እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።